እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ለወጣቱ እድልን ይከፍታል ስራ መድልን ይከፍታል ኔትወርክ በተለይ ደግሞ ኔትወርክን ማስፋት ትልቅ እድል ይሄን ምክንያቱም ብዙ ኢትዮጵያውያን ልጅ ታሪክ ባንድ ቁጣ ለታገኝ የምትችልበት ኢቨንት ሊኖር የእግር ኳስ ዝግጅት ነውና
በመላ አሜሪካ የሚኖሩ ትውልደ ኢትዮጵያውያን የአመት አመት መገናኛ ሆኖ የቆየው የሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ፌስቲቫል ከቀናት በኋላ ይጀምራል። በአዘጋጇ ከተማ አትላንታ ያለውን ቅድመ ዝግጅት ብሎም በፌስቲቫል ውስጥ የወጣቶችን ተሳትፎ በተመለከተ ሐሳብ የሚያጋሩን እንግዳ ጋብዘናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራል። የምስልና ድምጽ ቅንብሩን የምትከውንልን ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በመላ አሜሪካ የሚኖሩ ትውልደ ኢትዮጵያውያን የአመት አመት መገናኛ ሆኖ የቆየው የሰሜን አሜሪካ ኢትዮጵያን ስፖርት ፌዴሬሽን ፌስቲቫል ከቀናት በኋላ ይጀምራል። ከስፖርታዊ ፍክክር ባሻገር ኢትዮጵያን ባህላቸውንና ማንነታቸውን የሚያሳዩበት የሥራና ማህበራዊ ትስስር የሚፈጥሩበት መድረክ ነው ቆይቷል ፌስቲቫሉ። የዘንድሮውን ፌስቲቫል የምታስተናግደው ከተማ አትላንታ ናት። በዚህ ያለውን ቅድመ ዝግጅት ብሎም በፌስቲቫሉ ውስጥ የወጣቶችን ተሳትፎ በተመለከተ ሐሳብ የሚያጋሩን እንግዳ ጋብዘናል። እንግዳችን የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ያሬድ ነጋሽ ናቸው። አስቀድመው ስላስተናጁ ከተማና የዋዜማው ቅድመ ዝግጅት ይነግሩናል።
አትላንታ ከተማ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ ራሱ ከፍ ያለ ነው። አትላንታ ደግሞ ከዋሽንግተን ዲሲ እና አካባቢው በመኪና በመንዳትም ለመሄድ አውሮፕላን ለመብራርም 2 ሰዓት የማይሞላ ቅርበት ያለው ቦታ ስለሆነ ከዳላስም አካባቢ ለመምጣት የሚፈልጉ ከኖርዝ ካሮላይናም ሳውዝ ካሮላይናም ያሉ ኢትዮጵያኖች በቅርበት በመኪና በመንዳት እንኳን መምጣት የሚችሉ ብዙ ኢትዮጵያኖች በአትላንታ ዙሪያ ይገኛሉ እና የዘንድሮ ዝግጅት ኢትዮጵያዊነት ደምቆ የሚታይበት ይሆናል ብለን እናምናለን። በዛም መንገድ ነው እኛ ዝግጅታችን እያካሄድን ያለ ነው። በእኛ በኩል ዝግጅቱ በጥሩ እየሄደ ነው። ነገሮች መስመር እየያዙልን ነው። ታዳሚዎቻችን ከጁን 29 እስከ ጁላይ 6 እረፍት ጊዜያቸውን በአትላንታ ከተማ ያደርጋሉ ብለን እናምናለን።
4 አስርተ ዓመታትን ያለፈ ብዙ ትውልድ ኢትዮጵያውያን ህይወት ውስጥም ትልቅ አሻራ ያስቀመጠ ፌስቲቫልና ዝግጅት እንደሆነ ይታወቃል። እንደው ትውልድ ኢትዮጵያውያንን በማስተሳሰር በሌሎች ተያያዥ ጉዳዮች ይህ ፌስቲቫል የነበረው ፋይዳ የነበረው ጠቀሜታ ምን ይመስላል? ባጭሩ ሲቃኝ
ሲ ፌዴሬሽን ዋና መፈክሩ እግር ኳሱን ምክንያት በማድረግ ኢትዮጵያውያንን ማስተባበር ላለፉት 40 ዓመታት ከኮቪድ ውጪ አለማቋረጥ ሲካሄድ የነበረ ነው። እንግዲህ ዘንድሮ 41ኛው ልናከብር ነው። 41ኛ ነው ስንል ዝም ብሎ አይደለም መቁጥሩን የምንጠራው፣ በጣም የምንኮራበት ነው። ይህን የምንኮራበት ምንድን ነው? ላለፉት 41 ዓመታት ኢትዮጵያውያኖችን ያለማቋረጥ እያሰባሰበ ያለ ብቸኛ ተቋም ይሄ ኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ነው። እንግዲህ በፊት በእድሜያቸው ተለቅ ያሉ ኢትዮጵያውያኖች ነበር የሚሰባሰቡት። የሆነ ሰዓት ላይ ወጣቶች በጣም ወደ ሜዳው የመምጣት ሁኔታ ቀዝቅሎ ነበር። አሁን ደግሞ ወጣቱ ትውልድ ወይም የሁለተኛው ትውልድ በጣም እየመጣ የሚሳተፍበት ኳስ ተጫዋቾቹ ራሳቸው በጣም አሁን ወጣቶች ናቸው። ይሄ ደግሞ የሚቀጥለው ትውልድ ምን ያህል ፌዴሬሽን ውስጥ ራሱን አስገብቶ እየተጠቀመ እየተገለገለ እንደሆነ ያሳያል። እኛም ደግሞ ደስታም ስኬትም ብለን አንድ መስፈርት የምናየው የሚቀጥለው አዲሱ ትውልድ ሲመጣ ስታየው ሲንቀሳቀስ በሜዳው በሚያደርጉት ጨዋታ በሜዳው ዙሪያ በሚደረጉት እንቅስቃሴዎች ውስጥ ወጣቱ ትውልድ ወደ ሜዳ ምን ያህል እየመጣ እንዳለ ስታየው ይህ የስፖርት ፌዴሬሽን ሚናውን እየተጫወተ ነው ብለን እናምናለን።
እንግዲህ እንደሚታወቀው 40 ዓመትን ያሳለፈ ተቋም እንደመሆኑ በበላይነት ለአባታት የሚያስተዳደሩ ሰዎችም እድሜያቸው እየገፋ መምጣቱ አይቀሬ ነውና የነሱን ኃላፊነት በመረከብ የመድረኩን ደግሞ የእርስ በርስ መተዋወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባችኋል?
እያንዳንዱ ወጣት በአካባቢው ባለው ቡድን ውስጥ በመሳተፍ ወጣትም ሳይሆን ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዳዲስ ሀሳብ አዳዲስ አስተያየቶችን ይዘው የሚመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ በተጫዋችነት እንደዚሁም ደግሞ በአባልነትም በቡድኖች መቀላቀል ይችላሉ። ቡድኖች እንግዲህ እነሱን አስተሳሰብ አስተያየታቸውን አይተው ሲፈልጓቸው ይጠቅማሉ ሲሉ ደግሞ ወደ ፌዴሬሽኑ እያቀረቧቸው ይመጣሉ። በቲም ተወካይነት አንድ ቡድን ወክለው በመምጣት በቦርድ አባልነት ወደ ስብሰባ ይመጣሉ ማለት ነው። አንድ የቦርድ አባል 2 ዓመት ከተሰበሰበ በኋላ ወደ አስተዳደር ውስጥ ለመግባት መስፈርቱን ያሟላል ማለት ነው። 2 ዓመት የፌዴሬሽኑ ቦርድ አባል ሆኖ ማገልገል አለበት። ወጣቶቹን በብዛት እያሳተፍን ነው። ከዛ በተጨማሪ በሜዳ አካባቢ በሚደረጉ የተለያዩ ቬንደሮች ይመጣሉ። እነኚህ ቬንደሮች ከምግብ ከሚሸጠው በተጨማሪ ሸቀጣሸቀጦችን የሚሸጡ አሉ። ከዛም በተጨማሪ ደግሞ ሌላ መስሪያ ቤቶችን የሚያስተዋውቁ ይዘው የሚመጡ አሉ እና ያ ደግሞ ለወጣቱ እድልን ይከፍታል፣ ስራ እድልን ይከፍታል። ኔትወርክ በተለይ ደግሞ ኔትወርክን ማስፋት ትልቅ እድል ይሄ ነው። ምክንያቱም ብዙ ኢትዮጵያውያን ልታገኝ በአንድ ቦታ ልታገኝ የምትችልበት ኢቨንት ቢኖር የእግር ኳስ ዝግጅት ነውና ክልክ ኔትወርኪንግ ነው። ኔትወርኪንግ ደግሞ ከምንም በላይ አስፈላጊ ነው ለተለይ ለዚህ ሀገር ለወጣቱ ራሳቸውን ለማሳደግ ሊጠቀሙበት የሚችሉ ኔትወርኪንግ ነውና እዛ ላይ በመሳተፍ በተለያዩ ነገሮች በኢንተርንሺፕም በስኮላርሺፕም የተለያዩ እድሎችን ማግኘት ይችላሉና በዛ ረገድ ጥሩ እንቅስቃሴዎችን እያደረግን በስኮላርሺፕ ራሱ ለአትላንታ ከተማ አሁን ኢንተርናል ኦዲተራችን ነው አቶ ዳግም ለብዙ ተጫዋቾች የስኮላርሺፕን ማመቻቸት እድሎችን የከፈተ ወጣት ነው። ራሱ ተጫዋች የነበረ ለሌሎችም ስኮላርሺፕን እያስገኘ ያለ ወጣት ነውና በዛ ረገድም ወጣቱ ተጠቃሚ ይሆናል ማለት ነው።
ሌላው ፌዴሬሽኑ የሚታወቀው በሀገር ቤት ለሚደርሱ ሰው ሰራሽም ሆነ የተፈጥሮ አደጋዎች የሚሆኑ ድጋፎችን የረድኤት ተግባራትን በማከናወን ነው። ጎን ለጎን የሰብአዊ ተግባራት ውስጥ ተሳታፊ ሆኑ ተቋማትን ስፍራና ድጋፍ እንዲያገኙ የማድረግ አሰራርም አላችሁ። ይሄ አሰራራችሁ ዘንድሮ ላይስ በምን ደረጃ ላይ ደርሷል?
ኢትዮጵያ ነበርኩኝ ከመጣሁ ገና 15 ቀን ነው። ኢትዮጵያ በነበርኩበት ጊዜ ቶቢኒያም የመቄዶኒያ አማስራች ጥሪ አስተላልፎልኝ መቄዶኒያን ሄጄ እንድጎበኝ ጋብዞ የነበርና በጣም ልብ የሚነካ መልካም ስራ የሚሰራ ሰው ነው። ማንኛውም ሰው ወደ ኢትዮጵያ በሚሄድበት ጊዜ መቄዶኒያን ሄዶ ቢጎበኝ የሚል መንፈስ ይዤ ነው ከዛ ወጣሁት። ማንኛውም ዘንድሮ ከመቄዶኒያ በጎ አድራጎት ድርጅት ጋር በመተባበር እነሱ መድረኩን በማመቻቸት በእግር ኳሱ ላይ በመገኘት ስለ መቄዶኒያ እንዲያስተዋውቁ ስለ መቄዶኒያ ለሚሰሩት ስራ ድጋፍን ለመጠየቅ በዛ መስፈርት ከመቄዶኒያ ጋር እንደዚሁም ከመሰረት በጎ አድራጎት ድርጅት ጋር ከነሱ ጋር በመተባበር ዘንድሮ እነሱን የበጎ አድራጎቶች ወደፊት በማጉላት ይዘን እንቀርባለን እና በዛ ረገድ ያው ራሳቸውም ድንኳን ይዘው መጥተው የሚሳተፉም አሉ። እኛም ደግሞ እንደዚሁ በተመራጭነት የምናሳትፋቸውም አሉ። ከዛ በተጨማሪ ደግሞ ሌሎች የጠየቋሉ። በጣም እኔ ካሁን በፊት በበጎ አድራጎት ስራ በነበርኩበት ውስጥ የተሳተፍኩባት ፕሮግራም አለ እነሱም እንመጣለን ብለዋል። ብርቄ የሚባል ባሊ የተዘጋጀ ነው። ይህ ባሊ ለሴቶች ለእህቶቻችን የንጽህና እቃ ነው እና በጣም በተለይ በገጠር በክፍለ ሀገር ላሉ በወራዊ በሚመደርስባቸው ጊዜ በንጽህና ምክንያት እየተገፉ እንዳይቀሩ ለነኝ ተማሪዎች እንዳይስተጓጎሉ ሴቶች እህቶቻችን ከማህበረሰቡ ገለልተኛ እንዳይደረጉ ለእነሱ የሚበረከት ባሊ ነች እና እዛ ባሊ ውስጥ ብዙ ነገርን ያሟላ የንጽህና እቃዎችን የያዘ ነው። እነሱም መጥተው መሳተፍ እንደሚፈልጉ ደብዳቤ ጽፈውልናል። በተቻለ መጠን እኛም ሀገራችን ላይ አሻራችንን የምንጥልበት አሻራቸውን የጣሉትን ደግሞ ደግፈን እነሱም ማህበረሰቡን የሚጠቅሙበት እንዲሎች በዚሁ መንገድ እያመቻቸን ነው።
እጅግ በጣም አመሰግናለሁ አቶ ያሬድ ነጋሽ፣ በሰሜን አሜሪካ የኢትዮጵያን የስፖርት እና የባህል ፌዴሬሽን የህዝብ ግንኙነት ኃላፊ ነዎት። 41ኛውን የሰሜን አሜሪካ የስፖርት ፌዴሬሽን ፌስቲቫልን አስመልክተው ለሰጡን ሀሳብ ላጋሩን ነገር ሁሉ በጣም አመስጋኝ ነኝ።
በድጋሚ አቶ አብታሙ እጅግ አድርጌ አመሰግናለሁ። በቪኦኤንም እጅግ አድርጌ አመሰግናለሁ ይህን እድል ስለሰጣችሁን።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ የእሁድ ምሽቶቹ አዘጋጆች አሉላ ከበደና ቆንጅታየ ከሚያቀርቧቸው የራዲዮ መጽሔት ወጎች አንዱን እንጋብዛችኋለን። ከገጣሚ ሰለሞን ሞገስ ጋር በቅርቡ ለንባብ አበቃት አዲስ የግጥም መድብሉ ባሻሸብር በጀርመንና ሌሎች የግጥም ስራዎቹ እንዲሁም ስለ ስነ ግጥም ለዛ ከነበራቸው ቅምሻ ዝግጅት የተወሰደ ነው። አሉላ ከበደ ነው መኖሪያውም በጀርመን ሙኒክ ያደረገውን ሰለሞንን ያወያየው።
እንግዳችን ገጣሚ ሰለሞን ሞገስ ወደ ዝግጅት ክፍላችን እንኳን በደህና መጣ።
እንኳን ሰላም ቆያችሁ
ሰለሞን። በቅርቡ አዲስ የስነ ግጥም መድብል ለንባብ አብቅተሃል። በ2015 በአዲስ አበባ ታተመ። በ2016 እንደገና መልሰው ሁለተኛ አትሙ ባለህበት ጀርመን ሀገር መታተሙን ያመለክታል። በርከት ያሉ የስነ ግጥም መድብሎች ለንባብ አብቅተሃል። የቀደመው ነትን ስቀለዋት በ2001 ዓመተ ምህረት፣ ከፀሐይ በታች በ2004፣ ጽሞናና ጩኸት 2006፣ የተገለጡ አይኖች 2009፣ ይኸው ባሻሸብር በጀርመን የተሰኘው ደግሞ በ2015ና 16። በስደት ዓለም በስደት ህይወት ስነ ግጥም እንዴት ነው? ለስነ ግጥም የሚቀሰቅሱ ነገሮች ይበዛሉ? ይከብዳል? ምን ይመስላል?
ለስነ ጽሁፍ ይከብዳል። ምክንያቱም አገር ቤት እያለሁ እኔ አክቲቭ ነበርኩኝ በተለያየ የስነ ጽሁፍ ዝግጅቶች ላይ በኢትዮጵያ ደራሲያን ማህበርም ሆነ በሌሎች የግለሰብ የመጽሐፍ ምርቃቶች በስነ ጽሁፍ ዝግጅቶች ላይ ብዙ እንቅስቃሴ ውስጥ እሳተፋለሁ እና ቃድም እንደ ታዳሚ ሆኜ ብዙ ሰዎች አገኛለሁ ልምዳቸውን የሚያካፍሉኝ ከወጣቶቹ ከአንጋፋዎቹ እንደራሴዎች የማግኘት የማውራት መጽሐፎቹንም የማምበብ ብዙ እድል ይሰጣል የሀገር ቤቱ ህይወት። ወደዚህ ከመጣው በኋላ ግን ከባድ ነው ምክንያቱም ራስን ለመቋቋም ወደ አዲሱ ባህል እና አኗኗር ለመቀላቀል አዲስ ህይወት ለመመስረት ብዙ ፈተናዎች ስላሉ ውጣውረዶች ስላሉ ከቋንቋው ጀምሮ ከባህሉ ጀምሮ ከመኖሪያ ሁኔታዎች አለመመቻቸት ጀምሮ ብዙ ፈተናዎች ስላሉ ከስነ ጽሁፍ ያርቃል ከንባብ ያርቃል የቋንቋውን ራሱ የማንበቡን አቅምን እየተዳከመ ቃላትን እንደበፊቱ በሰፊው ስለማንጠቀምባቸው የመቀነስ ነገር ነው ያለው ረጅም ጊዜ በኋላ እንግዲህ ነው ይሄንን መጽሐፍ የሞከርኩት እንደጀማሪ ሆኜ ነው እንደገና የምነሳው ለአንድ 5-6 አመታት በላይ አቁሜ ስለነበረ ጀማሪ ሆነ ነው ብዙ ልምምድ ስለሌለ እንደገና አንድ አዲስ ነው የሚጀምረው።
አንተ እንደሱ አድርጎ ይሰማህ እንጂ የግጥም ምርብህ ላገላበጠ ያን የለመዱትን ለዛ ያላቸው በቀልዳቀልድም በቁም ነገርም ተለቅ ያሉ የህይወት ጥያቄዎችን የሚያነሱ ግጥሞችን የማየት እድል ያገኛል። ባሻሸብር በጀርመን የባሻሸብር በአሜሪካ የመንግስቱ ለማ ለየት ያለ ታሪካዊ ግጥም እንዳነቃቃ መነሻ እንደሆነ አንተም ታመላክታለህ ርዕሱም ይጠቁማል። እስኪ በግጥም ያዋዛን እንጫወት ምግቢያችን ላይ ንዛዜ የተሰኘችውን ጠያቂ በቀልዳቀልድ ለዛ ከልፈት ጋር የተገናኘን ድንገት በግሩም ግጥም ተርከሃዋል እሱን ተመልክተናል። እስኪ አሁን ደግሞ ትላንትና ማታ የተሰኘችውን ግጥምህን አንብብልንና ጫዋታችንን እንቀጥል።
ትላንትና ማታ ከሼክስፒር ጋራ ቡና እየተጠጣ ፑሽኪን ቮድካ ከፍቶ ጨዋታ ያመጣ ከበደ ሚካኤል ቅኔን እየፈቱ ጸጋዬ ሲሟገት ካብዬ መንግስቱ እኔም ተቀምጬ በመካከላቸው ታገልን ወንድዬን በውቄን ስሰማቸው ስሙን የዘነጋው ገጣሚም አብሯቸው አያሙሌ እንደ ዶፍ ቅኔውን ሲያዘንብ ዮሐንስ አድማሱ ቃል ሲንድ ቃል ሲክብ ዮፍታሄን ሙሴን ግዕዝ ሲያነበንብ ጋሽ ፈቃድ አዘዘ ምናቡን ሲያባብል አረጋሽ ቃላትን ስትቋጥር ስትፈትል ገሞራው ዘንድሮም አመፅ ሲያቀጣጥል ደበበ ጅብራንን ከፊቱ አስቀምጦ ወዲህ ክፍሌ አቦቸር ጎኔ ተመስጦ ከበደች ሩሚ ከመቅደስ ጀንበሩ ከለምን ሲሳይ ጋር ባንክሮ ሲያወሩ ገብሬና ሰይፉ ሳቅ እየፈጠሩ ግጥም ስትሞሸር በየገጥሙ አደሩ ቡናና ወግ ይዘው ከቦ ሲጫወቱ ጋሻ በራ ለማ ካያልነህ ሙላቱ ዓለም ፀሐይ ደግሞ ከጥግ ላይ ቆማ ናስቴር ግጥምና ዜማ ስታስማማ በዚህ ህልሜ መሃል ጥሞኝ የነበርኩት ከኑሮዬ ይልቅ እንቅልፌን ወደድኩት።
ከኑሮዬ ይልቅ እንቅልፌን ወደድኩት ግሩም ግጥም ነው። ወደኋላም ወደፊትም ከውጭም ከሀገር ውስጥም ከአንተ ዘመንም ገጣሚዎች ታመጣለህ በምትተርክበት እና ትናንት ማታ በተገናኙበት ግጥም ሰለሞን በአጋጣሚ የአምሃ አስፋውን ርዕሱ ተዘንግቶኛል ኒው ኦርሊንስ የሚባል የዩናይትድ ስቴትስ ከተማ ውስጥ ኢትዮጵያውያን ገጣሚያን ያመሹበትን የግጥም ምሽት ከአጻጻፋቸው ጋር ከሄደበት በጭም ጎዳና የነዳበትን ጨምሮ የሚተርክበት አለ የማየት እድል ገጥሞ ይሆን?
አይ ለመጀመሪያ ጊዜ ነው ካንተ የሰማሁት። እንደዚህ ቢሆን ኖሮ ምናልባት መነሻ ጠቅስ ነበር ልክ እንደ ባሻሽብር በጀርመን ይቀሰልኝ ጠቅስ ነበር እንደዚህ አይነት አላነበብኩኝም አላየሁም።
ግጥማችሁ ለየቀል ነው ራስን ይቻለሩም እሱ ግጥሞችን ያነሳና ጸጋዬ በራሱ መንገድ ሰፉ መታፈሪያ ደግሞ በራሳቸው መንገድ ሲሉት ያሳያል። እንደው እንደ ግጥም ለጫዋታ ማለት አማ አስፋው ይላላ ደነቦና ሌሎች በርከት ያሉ መጻፎች ጻፈ ገጣሚና ደራሲ ነው ታውቃለህ ብዬ ገምታለሁ። ሰለሞን ወደ አንተ ስራዎችን መለስና ታሪኮች አሏቸው አንዳንድ ጊዜ በግጥሞች ታሪክ ተነግረናለህ ስለህይወት ጥያቄው ይታነሳለህ ቀደም ብዬ እንዳልኩት አጫጭሮቹም ረጃጅሞቹም ውስጥ እንዲሁ የሚመረምረውን የግጥምን ሀያል አቅም የሚያሳየው እና ያለን ለምሳሌ እንቆቅልሽ አለ በምትለው ምጥን ግጥም እላለሁኝ እንጂ እንዲያው ገባኝ ገባኝ እንኳንስ ያልገባኝ ገባኝ ያልገባኝ ያልገባኝ ሲገባኝ መቼ ገባኝ ገባኝ ትላለህ ስለ ወቀትና ነገሮች መረዳታችንን የምንወስድበት መንገድ ራሱ ጥያቄ ውስጥ ከተዋለ ትል እንኳን በሚለው ሌላ ግጥም እስቲ የቱ ይሆን የኛ መልካም ስራ ትል እንኳን እንዳቅሙ ምሽት ያበራ ስትል ተፈትናለ። አንዳንዶቹ ቀደም እንዳልኩት በታሪክም ገፍተው ብዙ ነገሮችን ያነሳሉ። እንደ ዘይቤ የምትመርጠው መንገድ አለ? ለግጥም የሚያነሳሱ ሁኔታዎች፣ ሐሳቦች፣ የሚኮረኩሩ ጭብጦች ምን ይሆኑ? ብዙ ጊዜ ተደጋግሞ የሚመጣ ነገር ካለ?
ብዙ ጊዜ ተደጋግሞ የሚመጣ ነገር የኔ ትዝብቶች ናቸው። ለምሳሌ የሆነ የሚገጥመኝ ነገር ትንሽ ነገር ሰው አሁን ወዲያው ሊረሳው የሚችለው ነገር እኔ ጋር አንዳንዴ ይቆያል። ሰው የሆነ ነገር ተናግሮ ወይም አድርጎ ካየሁኝ ለአንዳንዶች ያ ነገር በቀላሉ የሚረሳው ሊሆን ይችላል። እኔ ጋር ግን ጥሏቸው የሚያልፈው ነገር አለ ወይም የሚሰጠኝ ትርጓሜ አለ እና ለዛ ነው ለምሳሌ አሁን በቅርቡ የአፍሪካ ፌስቲቫል ነበር አንድ ከተማ ላይ። እዛ ሰው ሲደሰት ሲጨፍር ምን ሲል ደስታን ሰዎች ሲፈልጉ አይ ነበር እዛ ጋር በዳንስ ይሁን በሙዚቃ ይሁን በምናምን እንዴት ምንድነው የሚያርጉት ስል ደስታን ነው እየፈለጓሉትና እነት የሰው ልጅ ደስታን ይፈልጋልና ሁላችንም እንፈልጋለን። ብዙ ጊዜ ግን ደስታን ስንፈልጋት እቺ ደስ ኃጢያት ግር ስር ሆና ትገኛለችና ለምንድነው የምትገኝ ይሄ ሳይሽ ስፈልግሽ ስልሽ ለምንድነው ኃጢያት ግን እንደዚህ አይነት ግጥም ጽፈት ያለው አሁን ሰሞኑን ማለት ደስታን እንፈልጋታለን ያቺ ደስታ ግን እኛን ለመጣሉ ለምን እንደሆነ ኃጢያት ጉያ ፍርት ወርቃለችና እንደዚህ የማያቸው ነገሮች የሚታዘባቸው ነገሮች ወደ ግጥም ይቀርባሉ። የራሴንም ህይወት እናሳዝነኝም አዎ እንደዛ ነው መነሻዎች አብዛኞቹ የራሴ ህይወት መቀብራቆች ወይም እይታዎች ናቸው።
ግሩም ግጥሞችህን የመጀመሪያው መጽሐፍ ነው ቀደም ያየሁት እውነትን ስቀሏት በ2001 ዓመተ ምህረት ተጣመ። ግሩም ለዛ ያላቸው እንዳልኩት የህይወትንም ጥያቄ የሚጠይቁ በሚታየውም በሚሆነውም ላይ የተለየ ትኩረት የሚስቡ ነገሮችን እናያለን። እስኪ አንድ ግጥም ከዛ መድብልህ አንብብልንና ወደ ምድልሳችን እናምራ። ስንቅ የሚያቀብሉኝ እስረኞቹ ናቸው ይላል በዚህ ፕሮግራም ላይ ምናልባት ከአንድ ጊዜ በላይ ልበለው በተደጋጋሚ ያነበብነው ይመስለኛል። የዚህ ፕሮግራም የራዲዮ መጽሔት ተከታታዮች የሚያውቋት ግጥም ናት። እስኪ ባንተ አንደበት ደግሞ እንስማት።
ይህም የተጻፈበት ያው በዛን ጊዜ በሀገራችን በነበረው መንፈስ ብዙ እንደዛ አይነት ስሜት ይሰማል ነበር። ያው በነበረው ስርዓት እስር ቤት እንጠይቅ ነበር። ጋዜጠኞችን ለነጻነት ለፍትህ ሲታገሉ የነበሩ እስር ቤት የወደቁ ወገኖቻችን ነበሩና ማን የታሰረው ሲባል እውነት እነሱ ናቸው፣ እነሱ የልባቸውን ጽፈው የልባቸውን ተናግረው ተቃውመው እስር ቤት ናቸው። እኛ ግን በፍርሃትም በተለያየ ነገርም ተሸብበን ውጪ ቆመናል። እናምንበትን ነገር ሳንናገር በውስጣችን ብቻ እያንጎራጎርን በሹክሹክታ እንትን እያለን እነዛ ሰዎች ነጻ ናቸው የልባቸውን ተናግረዋል፣ ተቃውመዋል፣ ወጥቶ በአደባባይ ስለ ህዝብ መገፋት እምን ስሜት ፈጠረብኝና የዘመኑን መንፈስ የያዘ ነበረ ስጽፈው። በእርግጥ አሁንም አገር ቤት ተመሳሳይ ነገር ነው ያለው እና ከዛ አኳያ የተጻፈ ነው። ርዕሱ ስንቅ የሚያቀብሉኝ እስረኞቹ ናቸው። እስረኛ ነኝ እኔ መብቱን የጎደለ ነጻ እርግብ ለመሆን ከቶም ያልታደለ በአጥር በጠመንጃ በዘብ ተጠብቄ በአንዲት ጠባብ ክፍል ምኞቴን አምቄ ታስሬ ይኖራለሁ በመጽሐፍ ቅጠል ዓለምን እያየው። የለም ነጻ ሰው ነኝ እስረኛ አይደለሁም ጭንቅና ሰቀቀን ከኔ ጋራ የሉም እታሰር ይሆን ወይ ብዬ መሽልፈራ ታስር ያለሁና ከራሴ እውነት ጋራ የሚዳቋ ስጋት ጭንቅ የሞላባቸው የታሰሩትማ በደጅ ያሉ ናቸው። እኔ ነጻ ሰው ነኝ ያሻኝም ሰርቼ የልቤን አውርቼ ይኸው እዚህ አለው ነጻነት አግኝቼ። የታሰሩትማ በውጭ ያሉ ናቸው የልብን ለማውራት የልብን ለመስራት ወኔ ከዳቸው የሚደናበሩ በገዛ ጥላቸው። እኔ ነጻ ሰው ነኝ የታሰሩትማ ያልታሰሩት ናቸው።
አሉላ ከሰለሞን ጋር የነበረው ቆይታ ሙሉ ቁጂ በዌብሳይታችን ላይ ይጋራል። አሁን ወደ ሌላኛው ሀገር ማላዊ ንሻገር። ማላዊ ከሶስት ዓመታት የብዙሃን መገናኛ ነጻነትን የሚያፍኑ አንዳንድ ህጎችን በመሰረዝ ማሻሻል ያሳየች ቢሆንም በጋዜጠኞች ላይ የሚደርሰው ዛቻና እስር ተባብሮ ስሩ መቀጠሉን የሀገሪቱ የሚዲያና ሰብአዊ መብት ተሟጋቾች እየተናገሩ ነው። ከዚህ ጋር በተያያዘ የተሰናደውን ዘገባ ደግሞ ቆንጅታ ታስተማናለች።
በማላዊ አሁን ያለው አስተዳደር እንደ አውሮፓውያን አቆጣጠር በ2020 ዓ.ም ተመረጠ። ስልጣኑን ከተረከበ ከጥቂት ወራት በኋላ የሚዲያ ምህዳሩን በማጥበብ አደጋ ይጋርጡ የነበሩ አንዳንድ ህጎችን በመሰረዙ አድናቆት አትርፎ ነበር። ከዚያም በሶስት ዓመታት ቀደም ብሎ ተደንግጎ የነበረውን የመረጃ ተደራሽነት ህግ ተግባራዊ አድርጓል። ይሁንና ላለፉት ሁለት ዓመታት ያለማቋረጥ ጋዜጠኞች የዛቻና የእስር ኢላማ እየተደረጉ መሆኑን ሲናገሩ ቆይተዋል። የደቡባዊ አፍሪካ የሚዲያ ተቋም ሚሳ በዚህ የአውሮፓውያን 2024 ዓ.ም ብቻ ሶስት ጋዜጠኞች መታሰራቸውን አመልክቷል። ባለፈው ዓመት ደግሞ 10 የሚሆኑ ጋዜጠኞች ታስረዋል አሊያም በስራ ላይ ያሉ ጥቃት ደርሶባቸዋል። ቺሰም ኢንግሉቤ የተቋሙ የማላዊ ቢሮ ምክትል ሊቀመንበር ናቸው።
ጋዜጠኞች ላይ በተለይ ምርጫው እየቀረበ ባለበት በዚህ ወቅት የሚፈጸመው ማስፈራራትና ዛቻ ያለበት ደረጃ እያሳሰበን ነው።
አቻምና 2022 ሚያዝያ ወር ውስጥ Platform for Investigative Journalism የመርማሪ ጋዜጠኝነት መድረክ የተባለ ተቋም ጋዜጠኛ የሆነው ግሬጎሪ ጎንድዌ አንደኛው ዘገባውን ሲያዘጋጅ ምንጮቹ እነማን እንደነበሩ እንዲናገር በኃይል ለማስገደድ ፖሊሶች አስረውት እንደነበረ የማላዊ የሰብአዊ መብቶች ኮሚሽን ለቪኦኤ ገልጿል። የግሬጎሪ ጎንድዌ ዘገባ የማላዊ መንግስት እንግሊዝ ተቀማጭ ከሆኑ ዙኔት ስታር የተባሉ ነጋዴ ጋር የንግድ ግንኙነት እያደረገ ነው በሚሉ ወንጀላዎች ላይ ያተኮረ ሲሆን ነጋዴው የማላዊ መንግስት ባለስልጣናትን ያሳተፈ የሙስና አድራጎት እየፈጸሙ ነው ተብለው እንግሊዝ ውስጥ ምርመራ የተከፈተባቸው ሰው ናቸው። ወንጀላውን ያስተባብላሉ። የማላዊ የሰብአዊ መብቶች ኮሚሽን እንዳለው መርማሪ ጋዜጠኛው ግሬጎሪ ጎንድዌ ከማላዊ የመከላከያ ኃይሎች ዛቻ ከደረሰበት በኋላ ባለፈው የካቲት አገር ጥሎ ተሰዷል። ቪኦኤ የማላዊ የመከላከያ ኃይሎችን አስተያየት ለማግኘት ቢጠይቅም ፈቃደኛ አልሆኑም። የደቡባዊ አፍሪካ ሀገሮች የሚዲያ ተቋም ምክትል ሊቀመንበሯ ቺሶም ኢንግሉቤ ይናገራሉ።
There are also people that would want their interests not to be
የሚያገኛቸው ጥቅሞች በይፋ እንዳይወራ ወይም እንዲደበቅላቸው የሚፈልጉ ሰዎች አሉ። ጋዜጠኞች ደግሞ ዲሞክራሲያችን እንዲጠናከር በማሰብ እንደዚህ ያለውን ነገር ፈልፍለው በማውጣት ይዘግባሉ። በዚህ ምክንያት በመርማሪ ጋዜጠኞች ላይ የሚሰነዘረው ዛቻ እየተባባሰ ሄዷል።
የማላዊ የሰብአዊ መብቶች ኮሚሽን በበኩሉ እርግጥ ነው ስልጣን ላይ ያለው መንግስት የጋዜጠኞችን ስራ የሚያሰናክሉትን አንዳንዶቹን ህጎች ሰርዟል ቢሆንም ለመጪው ምርጫ ዝግጅት በሚደረግበት በዚህ ወቅት የሚዲያ ነጻነቱ ይዞታ በጣም አሳሳቢ ነው ብሏል። ቴሬሳ ኢንጋናንዳ የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊ ናቸው። እንዲህ ሲሉ ያስረዳሉ።
It's quite concerning. On the other hand, really good that we have
አንድ በኩል ጋዜጠኞች በነጻነት ሐሳባቸውን መግለጽ እንደሚችሉ የሚያሳዩ ጥሩ ህጎች አሉ። በሌላ በኩል ደግሞ ይህንኑ በህግ የተሰጠን ነጻነት ለመገደብ በመንግስታዊ ፍርአቱና በተቋማቱ እየተጠቀሙ መሆናቸውን እናያለን። ያ ያሳስበናል።
በሚቀጥለው አመት መስከረም ወር ውስጥ ለሚካሄደው ምርጫ ዝግጅቱ እየተሟሟቀ ባለበት በዚህ ወቅት የሰብአዊ መብትና የሚዲያ ነጻነት ተቋማት ጋዜጠኞችን አብዝቶ በጠላትነት የማየት ድባብ የሰፈነ በመሆኑ ደህንነታቸው ተጠብቆ ለህዝቡ መረጃ ማቅረብ ለመቻላቸው ምንም አይነት ዋስትና የለም ብለዋል። የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊዋ ተረሳ ኢንዳንጋዳ ሲናገሩ
Now we're going towards the election. The media is very
ምርጫው እየተቃረበ ነው። በማንኛውም ምርጫ እንደሚደረገው ሚዲያ በጣም ተቺ የሆኑ ዘገባዎችን ያቀርባል። አሁንም ጋዜጠኞች ላይ ዛቻ እየደረሰ መሆኑን ከወዲሁ እያየን ነው። ስራቸውን ሙሉ በሙሉ ደህንነታቸው ተጠብቆ እንደሚሰሩ ምንም አይነት ዋስትና የለም።
አያይዘውም አንድ ጋዜጠኛ ለደህንነቱ በመስጋት ሀገር ጥሎ እስከ መሰደድ መድረሱ አሳሳቢ ነው ብለዋል። የሀገሪቱን የጋዜጠኝነት ሙያ የሚቆጣ የሚቆጣጠረው የማላዊ ሚዲያ ምክር ቤት ማላዊ ሚዲያ ካውንስል ያለው ሁኔታ የሚዲያ አባላት ባለስልጣናት ላይ መርማሪ ዘገባዎችን ለህዝቡ በማድረስ ተጠያቂ እንዲሆኑ የማድረግ ሚናቸውን ሙሉ በሙሉ እንዲወጡ የሚያስችል አለመሆኑን እንዳጤነ ነው ያመለከተው። ዋና ስራ አስኪያጁ ሞሰስ ኮፊ ሲያስረዱ
ያለ ነው የምርጫ ወቅት ላይ ነው። ህዝቡ በትክክል የሚፈልገውን እንዲመርጥ ለማስቻል ብዙ የሚጋለጡ ነገሮች እንደሚኖሩ የታወቀ ነው። ነገር ግን የሚደረገው ነገር ከቀጠለ የራሳቸውን አጀንዳ ለማስተዋወቅ እንዲመቻቸው ሚዲያውን አፈኑት ማለት ነው። ያ ደግሞ የማላዊ አስተዳደር ስርዓት ላይ አደጋ ይጋርጣል።
የማላዊ ማስታወቂያና ዲጂታይዜሽን ሚኒስትር ሞሰስ ኩንኩያ በበኩላቸው ለቪኦኤ አስተያየታቸውን ለመስጠት ፈቃደኛ አልሆኑም። ሆኖም በጽሁፍ በሰጡት መልስ በፕሬስ ነጻነት ላይ ጥቃት ይደርሳል የሚለው ስጋት መሰረተ ቢስ ነው ሲሉ አጣጥለዋል። ግስት የጋዜጠኞችን ነጻነትና ደህንነት ለማስጠበቅ ቁርጠኛ ነው ካሉ በኋላ የመንግስት ተቋማት ለጋዜጠኞች ያለምንም ማጉላላት መረጃ እንዲሰጡ የሚያዘው ህግ የቁርጠኝነታችን ማሳያ ነው ሲሉ አክለዋል። የደቡባዊ አፍሪካ የሚዲያ ተቋሙ ባለስልጣን ቺሰም ኢንግሉቤ አስተያየት አላቸው።
መረጃ የምናገኝበትን መንገድ ያቃለለልን ይገባ ነበር። ነገር ግን እየሆነ ያለው ያ አይደለም። የመንግስት መስሪያ ቤቶች መረጃ ለመስጠት ዝግጁ መሆን እንዳለባቸው ህጉ ላይ ተቀምጧል፣ ግን ተግባር ላይ አልዋለም።
የማላዊ ህገ መንግስት የፕሬስ ነጻነት እንዲከበር ያዛል። የሀገሪቱ የሰብአዊ መብት ኮሚሽን እንዳለው የመንግስት ባለስልጣናት ህጉን ካላከበሩት በስተቀር ምርጫው ከመድረሱ በፊት የሚደርስባቸውን ጥቃት ተቋቁመው ስራቸውን በመስራታቸው የግሬገሪ ጎንዶዌን አይነት እጣ የሚደርሳቸው ጋዜጠኞች ቁጥር መጨመሩ አይቀሬ ነው።
ቆንጅታዬን አመሰግናለሁ። ወደ ዩጋንዳ እናቀናለን። ዩጋንዳዊው ፊልም ሰሪ አለን ማንዚ የታዳጊዎች የድራማ ቡድን በመጻሩ ጄዲሲ በሰኘው ተከታታይ ድራማው የሚታወቅና የዘርፉ ተሸላሚ የሆነ የኪነጥበብ ሰው ነው። የቪኦኤው ጃክሰን ሙጋኒ ወጣቱን የዩጋንዳ ፊልም ሁነት በተመለከተ አነጋግሮታል። በመቀጠል ይቀርባል። ለፊልም ሰሪው አለን ማንዚ የታዳጊዎች ድራማ ክለብ የተባለው የህፃናቱን ተከታታይ ድራማ ከመስራት ባሻገር ህፃናቱ ተዋናያን ተገቢውን እንክብካቤ ስለማግኘታቸውና ከስራ ውጪ ህይወት እንዲኖራቸው ለማረጋገጥ ይጥራል።
ተማሪዎቻችን አብሮን የሚሰሩት ተዋናያን እድሜያቸው በ6ና በ12 መካከል ነው። በአመቱ መጨረሻ ውጤታቸውን ስትመለከቱ ግን አመቱን ሙሉ የቴሌቪዥን ተከታታይ ድራማ ሲቀርጹ እንደነበር አይታወቃቸውም። ውጤታቸው በስራው ምክንያት ተጽዕኖ አላደረበትም። እኔ ነገሮች እኛም በእርግጠኝነት አኩርተውናል።
የቴሌቪዥን ትርኢቱ ህይወታቸውን በቀየረ የድራማ ቡድን ውስጥ ተሳታፊ የሆኑት ልጆች ላይ ያተኩራል። የ12 ዓመቷ ታይራ አቦክ ከተዋናዮቹ መካከል አንዷ ናት። የወክለቻት ገጸ ባህሪ ኩዊን ወይንም ንግሥት ትሰኛለች። የትወና ጉዞዋን አስገራሚ ስትል የምትገልጸው ታይራ ትልቅ ህልም አላት።
I feel like acting is a way for me to tell my story to the world.
ትወና ለተቀረው ዓለም ታሪኬን የምናገርበት አንደኛው መንገድ እንደሆነ ይሰማኛል። ትልቁ ህልሜ በቱባ የዩጋንዳ ፊልም ላይ ተውኜ የኦስካር ሽልማትን ማግኘት ነው።
ሌላኛዋ ተዋናይት የ11 ዓመቷ አኒሻ ሙጋጋ ናት። አኒሻ የወክለቻት ገጸ ባህሪ መጠሪያ መላይካ ትሰኛለች። መልአክ እንደማለት ነው።
JDC
ለእኔ መልካም ልምድ ሆኖልኛል። እንዴት መስፈንና መናገር እንዳለብኝ ተምሬያለሁ። መልካም ስነ ምግባርንም አስተምረውኛል።
ኒሻ ካሊማ የድራማው ጸሐፊና አዘጋጅ ናት። ድራማውን በተመለከተ በተለይም ከማንዚ ጋር መስራት ቀላል ነው ትላለች።
2020 እኔና ማንዚ ያለን ሐሳብ ነበር። ቁጭ ብለን ስናስብ ለእኛ ብቻ ሳይሆን ለሀገርም ትልቅ ነገር ሊሆን እንደሚችል ተገነዘብን።
ማንዚ የድራማው ስኬት ዩጋንዳ ውስጥ የፊልም ኢንዱስትሪው ምን ያክል ትልቅ የንግድ ዘርፍ እንደሆነ እሱን ለመሰሉ ፊልም ሰሪዎች፣ ተዋናያንና ሌሎች ፈጣሪዎች መተዳደሪያነቱንም ያሳያል ይላል።
The industry has gone through this metamorphosis.
Uganda was bamet 5 ተከታታይ ድራማዎች ብቻ ይቀርጹበት ከነበረበት ደረጃ 20 ፊልሞች በተመሳሳይ ጊዜ የሚቀርጹበት ደረጃ ላይ ደርሰናል። ኢንዱስትሪው በለውጥ ውስጥ ይገኛል።
ማንዚ እንደሚለው ወደ ዩጋንዳ ፊልም ስኬት የሚያመራው መንገድ ተጀምሯል። የዩጋንዳ ፊልሞች በመላ ዓለም መታየት ይጀምራሉ የሚል እምነትም አለው።
ready?
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት።